የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ምሽት የአሜሪካ ድምፅ ዝግጅታችን አሁን ጀመረ። በግሸን አምባ በሚገኙ ባንኮች ከ67 ሚሊዮን ብር በላይ ተዘርፏል ሲሉ የቅርንጫፍ ስራ አስኪያጆች ተናገሩ።
በኮምቢኔሽን የሚከፈት ነው ባካችሁ፣ ተው የነገር የህዝብ ሀብት ነው ስላቸው ካሸሪውን ሄደው አመጡት። እሱንም በግድፊት ቁልፉን ካወጡ በኋላ ገንዘቡን እያወጡ ሁሉንም ምንም ሳይቀር አውጥተው 28 ሚሊዮን ለሀገረ ስብከት የሚከፈት የቤተ ክርስቲያን እድሳት ከ2 ሚሊዮን በላይ። ስለዚህ በጠቅላላ እኛ ባንክ የተወሰደው 63 ሚሊዮን 22712 ብር ወሰዱ።
የሰማችኋቸው የአቢሲኒያ ባንክ ግሸን ደብረ ከርቤ ቅርንጫፍ የኦፕሬሽን ስራ አስኪያጅ ዘውዱ ቀናው ናቸው። ይህን የተመለከተው ዘገባ በምሽቱ አብይ ርዕስ ወደ እናንተ የሚደርስ ነው የሚሆነው። ጥቅምት 1 2017 ዓ ም ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን እንደምን አመሽታችኋል። የአርብ ምሽት የአሜሪካ ድምፅ ዝግጅታችን አሁን ጀመረ። አስማማየ ነው እያስተናገድኳችሁ እስከ ምሽቱ 4 ሰዓት ድረስ ከእናንተ ጋር ቆይታ አድርጋለሁ። ለዓለም ዜናዎቹ እንግዶ ወልደዚህ አብሮኛለ። የስቱዲዮ ቅንብሩን ይመራለን ኤልያስ አስማረ ነው። የምሽቱ ዋና አዘጋጅ ቆንጅታየ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተከታተላችሁን ከእኛ ጋር ማምሸት ትችላላችሁ። አሁን ቀጥታ የምናልፈው ወደ ዓለም ዜናዎች ነው። እንግዱ ይጠብቃችኋል።
እንደምናመሻችሁ። የኦሮሞ ነጻነት ሰራዊት ማዕከላዊ ዞን ሰላማዊ መፍትሄ መሻቱን በመልካም እንደሚቀበሉ ሽመልስ አብዲሳ አስታወቁ። በተባበሩት መንግስታት ለሚደገፈውና በሄይቲ ለተሰማራው ልዑክ ተጨማሪ 600 የፖሊስ አባላትን እንደሚልኩ የኬንያው ፕሬዚዳንት ዊሊያም ሩቶ ዛሬ አስታውቀዋል። እንዲሁም ቻይና በታይዋን ላይ ከምትፈጽመው ወታደራዊ ትንኮሳ ትታቀብ ሲሉ የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ አርብ አስጠነቀቁ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የኦሮሞ ነጻነት ሰራዊት ማዕከላዊ ዞን በኦሮሚያ ክልል ያለውን ግጭት በሰላማዊ መንገድ ለመፍታት ዝግጁ መሆኑን በመልካም እንደሚቀበሉ የክልሉ ፕሬዚደንት አቶ ሽመልስ አብዲሳ ትናንት ምሽቱን በፌስቡክ ገጻቸው ላይ አስታውቀዋል። ክልሉ ከቡድኑ ጋር ሊደረግ ስለሚችል የሰላም ንግግር ሁሉንም አስፈላጊ ሁኔታዎች ይፈጥራል ያሉት ፕሬዚደንቱ ክልሉ ከየትኛው የኦሮሞ ነጻነት ሰራዊት የማዕከላዊ ዞን አዛዥ ጋር እንደተገናኘ በስም አልጠቆሙም። የአቶ ሽመልስ አብዲሳ መግለጫ የመጣው ከኦሮሞ ነጻነት ሰራዊት አዛዦች ውስጥ አንዱ የሆኑት ጃልሰኝ ነጋሳ በክልሉ ያለው ግጭት በሰላማዊ መንገድ እንዲፈታ ፍላጎት እንዳላቸው በገለጹ ከሁለት ሳምንታት በኋላ ነው። በኢትዮጵያ ወታደራዊ ባለሥልጣናት በተመቻቸና ከተመረጡ የመገናኛ ብዙሃን ድርጅቶች ጋር ከሁለት ሳምንት በፊት በተደረገ የስልክ ውይይት ላይ የኦሮሞ ነጻነት ሰራዊት የቀድሞ የማዕከላዊ ዞን አዛዥ የነበሩት ጃልሰኝ ነጋሳ ጃልመሮ ወይም ኩማ ድሪባ በሚል ከሚታወቁት የሰራዊቱ ዋና አዛዥ ጋር የነበራቸውን ግንኙነት አቋርጫለሁ ብለዋል። የኦሮሞ ነጻነት ሰራዊት ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ከስደት ወደ ሀገር ቤት ከተመለሰውና ታግዶ ከነበረው የኦሮሞ ነጻነት ግንባር ኦነግ የተገነጠለ ቡድን ነው። ቡድኑ ያሉት ቅሬታዎች የኦሮሞ ሕዝብ መገለል ይደርስበታል፣ እንዲሁም በፌዴራል መንግስቱ ትኩረት አይሰጠውም የሚል እንደሆነ ሲገለጽ ቆይቷል። በኦነግና በኢትዮጵያ ፌዴራል መንግስት መካከል በታንዛኒያ ከፊል ራስ ገዝ በሆነችው የዛንዚባር ደሴት ላይ ባለፈው ዓመት የተደረገው ንግግር ካለ ውጤት ተበትኗል። ኬንያ ወደ ሄይቲ ተጨማሪ ኃይል ልትልክ ነው። በተባበሩት መንግስታት ለሚደገፈውና በሄይቲ ለተሰማራው ልዑክ ተጨማሪ 600 የፖሊስ አባላትን እንደሚልኩ የኬንያው ፕሬዚደንት ዊልያም ሩቶ አስታውቀዋል። በወሮበሎች በምትታመሰው ሄይቲ የተሰማራውን ዓለም አቀፍ ልዑክ እንድትመራ ኃላፊነት የወሰደችው ኬንያ በመጀመሪያው ዙር ስምሪት 400 የፖሊስ አባላቶቿን ልካለች። የፖሊስ አባላቱ ከስምሪት በፊት የሚሰጠውን ስልጠና ማጠናቀቃቸውንና በሚቀጥለው ወር ለስምሪት ዝግጁ እንደሚሆኑ ሩቶ ከሄይቲ ጊዜያዊ ጠቅላይ ሚኒስትር ጌሪ ኮኔል ጋር በሆነው በሰጡት መግለጫ አስታውቀዋል። ኬንያ ወደ ሄይቲ የምትልከው የፖሊስ ኃይል እስከ 2500 ሊደርስ እንደሚችል የኤኤፍፒ ዘገባ አመልክተዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የጎርፍ አደጋ ደቡብ ሱዳንን ማወቁ ቀጥሏል። በደቡብ ሱዳን በተደጋጋሚ በመከሰት ላይ ባለው የጎርፍ አደጋ ምክንያት 893,000 የሚሆኑ ሰዎች ችግር ላይ መውደቃቸውንና ከ241,000 በላይ የሚሆኑት ደግሞ መፈናቀላቸውን የተመድ የሰብአዊ መብቶች ማስተባበሪያ ቢሮ ኦቻ አስታውቋል። ለአየር ንብረት ለውጥ በከፍተኛ ደረጃ ተጋላጭ የሆነችው ደቡብ ሱዳን ለአስርተ ዓመታት ያልታየ የጎርፍ አደጋ እንደገጠማት የረድኤት ድርጅቶች ሲያስጠነቅቁ ሰንብተዋል። ጎርፍ በመላ አገሪቱ ተፈናቃዮችን አደጋ ላይ መጣሉን ቀጥሏል ብሏል ኦቻ ባወጣው መግለጫ። ከፍተኛ ዝናብና ጎርፍ 15 የመተላለፊያ መንገዶችን በመዝጋቱ ወደ ሕዝቡ ለመድረስ አስቸጋሪ እንደሆነ ቢሮ አስታውቋል። በደቡብ ሱዳን ከሚገኙት 78 ወረዳዎች ውስጥ በ42 አውራጃዎች የሚገኙ ነዋሪዎች በጎርፉ ምክንያት ሕይወታቸው ሊመሳቀል እንደቻለም ታውቋል። በእንደ አውሮፓን አቆጣጠር 2011 ነጻነቷን የተቀዳጀችው በዓለም ወጣቱ አገር ደቡብ ሱዳን አለመረጋጋት፣ ሁከት፣ የኢኮኖሚ ድቀት እንዲሁም እንደ ድርቅና ጎርፍ የመሰሉ የተፈጥሮ አደጋዎች ሲያውቋት ከርመዋል። በመጨረሻም አድማጮች፣ ወደ ሩሲያ ለሥራ ያቀኑት አፍሪካውያን ለዩክሬን ጦርነት የሚውል ድሮን እንዲገጥሙ ተደርገዋል ተባለ። በርካታ ጥቅማጥቅሞች ቃል ተገብቶላቸው ለሥራ ወደ ሩሲያ ያቀኑት አፍሪካውያን በሆቴልና መስተንግዶ ዘርፍ እንደሚሰማሩ ቢጠብቁም በኢራን ተነድፈው ሩሲያ ውስጥ የሚመረቱት ድሮኖች መገጣጠሚያ ፋብሪካ እንዲሰሩ መደረጉ ታውቋል። ድሮኖቹ በዩክሬን ላይ ጥቃት ለመፈጸም እንደሚውሉም የአሶሼትድ ፕሬስ ዘገባ አመልክተዋል። ከዜና አገልግሎቱ ጋር ቃለመጠይቅ ያደረጉት አንዳንዶቹ ሴቶች ረጅም ሰዓት ለመስራት እንደሚገደዱ፣ የክፍያና የትምህርት ስምሪትን በተመለከተ ቃል የተገባላቸው እንዳልተፈጸመ ተናግረዋል። ቆዳቸው ላይ ጉዳት ከሚያደርሱ መርዛማ ኬሚካሎች ጋርም ለመስራት እንደተገደዱ አስታውቀዋል። በጦርነት ላይ ያለችው ሩሲያ የገጠማትን የሰራተኛ እጥረት ለማቃለል ከኡጋንዳ፣ ሩዋንዳ፣ ኬንያ፣ ደቡብ ሱዳን፣ ሴራሊዮንና ናይጄሪያ እንዲሁም ከስሪላንካ ዕድሜያቸው ከ18 እስከ 22 ዓመት የሆኑ ሴት ሰራተኞችን ስትመለምል ቆይታለች። የሞስኮ የጦር ማምረቻ ፋብሪካዎችም ልምድ በሌላቸውና 200 በሚሆኑ አፍሪካዊ ሴቶች እንዲሁም ሩሲያዊ የሙያ ተማሪዎች እጅ ሊወድቁ መቻላቸውን ከስፍራው የምርመራ ሪፖርት ማድረጉን የጠቀሰው የአሶሴትድ ፕሬስ ዘገባ አመልክተዋል። አድማጮች፣ የምሽቱ ዜና በዚህ ተጠቃልሏል። ወደ አስማማ መልሳቸዋሉ።
እንግዱ ለዓለም ዜናዎች አመሰግናለሁ። እኛ አድማጮቻችን እየተከታተላችሁ የምትገኙት ከዋሽንግተን ዲሲ ወደ እናንተ ይደርስ የሚገኘውን የአርብ ምሽት የአሜሪካ ድምፅ ዝግጅታችን ነው። እያስተናገድኳችሁ ያለሁት አስማማየ ነው ኔ በምሽቱ የዌብና ማህበራዊ ድረገጽ ፕሮዲሰራችን አባዮ ገበያው ናት። የስቱዲዮ ቅንብሩን ይመራለን ኤልያስ አስማሪ፣ የዝግጅቱ ዋና አዘጋጅ ደግሞ ቆንጅታየ ናት። ቀጥላ የምናልፈው ወደ ምሽቱ አብይ ርዕስ ነው። በአማራ ክልል ደቡብ ወሎ ዞን አምባሰል ወረዳ ግሸን አምባ በሚገኙ ሁለት ባንኮች ላይ ማንነታቸው ያልታወቁ ታጣቂዎች በፈጸሙት ዘረፋ ከ67 ሚሊዮን ብር በላይ ወስደዋል ሲሉ የሁለቱ ባንኮች የአካባቢው ቅርንጫፍ ስራ አስኪያጆች ተናግረዋል። በግሸን አካባቢ የሚገኙት የአቢሲኒያና ጸደይ ባንኮች ቅርንጫፍ ስራ አስኪያጆች ደሴ ላይ በጋራ በሰጡት መግለጫ ዘረፋው የተፈጸመው ባለፈው መስከረም 25 ቀን 2017 ዓ.ም ነው በማለት አስታውቀዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የደቡብ ወሎ አገረ ስብከት ስራ አስኪያጅ ለአካባቢ ማህበረሰብና ወደ ስፍራው ለሚመጡ ምዕመናን አገልግሎት እንዲሰጡ ተከፍተዋል ባሏቸው ባንኮች ላይ የተፈጸመ ያሉትን ዘረፋ አውግዘዋል። የባንኮቹ ዋና መስሪያ ቤቶች ግን የቅርንጫፍ ስራ አስኪያጆች መሆናቸውን የገለጹት ኃላፊዎች ይፋ ባደረጉት የዘረፋ ጉዳይ ላይ ያወጡት ይፋ መግለጫ የለም። የአሜሪካ ድምፅ ሁኔታውን ከዋና መስሪያ ቤቶች ለማጣራት ያደረገው ጥረትም ለጊዜው አልተሳካም። መስፍን አራጌ በዚህ ጉዳይ ላይ ተጨማሪ አለው።
በደቡብ ወሎ ዞን አምባሰል ወረዳ በሚገኘውና በኦርቶዶክስ ተዋሕዶ ክርስትና እምነት ተከታዮች ዘንድ በስፋት በሚጎበኘው ግሸን አምባ አካባቢ በሚገኙት የአቢሲኒያና ጸደይ ባንኮች ላይ የታጠቁ ሰዎች ፈጸሙት የተባለውን ዘረፋ የቅርንጫፎቹ ስራ አስኪያጆች መሆናቸውን የጠቀሱ ሰዎች ይፋ ያደረጉት ትናንት ማለትም መስከረም 30 ቀን 2017 ዓ.ም በደቡብ ወሎ ከተማ አስተዳደር አዳራሽ በሰጡት መግለጫ ነው። ከሁለቱ ባንኮች በድምሩ ከ67 ሚሊዮን ብር በላይ ተወስዷል ሲሉ የቅርንጫፍ ስራ አስኪያጆቹ በዚሁ መግለጫቸው አስታውቀዋል። የአቢሲኒያ ባንክ ግሸን ደብረ ከርቤ ቅርንጫፍ ኦፕሬሽን ስራ አስኪያጅ መሆናቸውን የገለጹት ዘውዱ ቀናው መስከረም 25 ቀን 2017 ዓ.ም ከቀኑ 11 ሰዓት እስከ እኩለ ሌሊት ባለው ጊዜ ውስጥ ማንነታቸው ያልታወቁ ታጣቂዎች ፈጸሙት ባሉት ዘርፊያ ከባንኩ ከ63 ሚሊዮን ብር በላይ ተወስዷል ብለዋል።
ከቀኑ 11 ሰዓት ተኩል ነበረ። በጣም ስራ በዝቶብን ነበር። የባል ስራ ነው። ሰዓት ላፊ ሁላ ነበር የምንሰራው። በባዶ ተጨናንቀና ማህበረሰብ በጣም በትልቁ እያገለገልን ነበር። የባዶን ማህበረሰብ እያገለገልን እያሉ የታጠቁ ኃይሎች ቢሮችን መጡና እንዳትንቀሳቀሱ እንዳትናገሩ በማለት አስቀመጡን። ካዝናውን ትከፍታለህ የሚል ጥያቄ ተነሳብኝ። ካዝና አልከፍትም በሚል ሰዓት በሰደፍ መጠኝ እጅና እጄን ይዘው ቁልፉን አውጥተው ሂደው ቢሞክሩት እምቢ አላቸው። እምቢ ስላቸው መጠና ደግሞ መሬት ላይ ጣለኝ። በመጨረሻ እኔ ብቻ አይደለም ይሄ በኮምቢኔሽን የሚከፈት ነው፣ እባካችሁ ተው የነገር የህዝብ ሀብት ነው ስላቸው ካሸሪውን ሄደው አመጡት። እሱንም በግድ ቁልፉን ካወጡ በኋላ ገንዘቡን እያወጡ ሁሉንም ምንም ሳይቀር አውጥተው 28 ሚሊዮን ለሀገረ ስብከቱ የሚካፈል የቤተ ክርስቲያን እድሳት ከሁለት ሚሊዮን በላይ ስለዚህ በጠቅላላ እኛ ባንክ የተወሰደው 63 ሚሊዮን 22712 ብር ወሰዱ። ከዛ ተጭፎ የቤተ ክርስቲያኑ ደወል ተደወለ። ሁሉም ካህናት መነኮሳት ወጣ። የተሰራውን ሁሉ አየ።
የጸደይ ባንክ ግሸን ማርያም ቅርንጫፍ ስራ አስኪያጅ መሆናቸውን የገለጹት አማረ ማሞ በበኩላቸው በተመሳሳይ ቀን በታጣቂዎች ተፈጸመ ባሉት ዘረፋ ከአራት ሚሊዮን ብር በላይ መወሰዱን አመልክተዋል።
በቀን 25/01/2017 የቀን ስራችንን ሰርተን ከገባን በኋላ ከሌሊቱ 5:30 ላይ ነው ፊታቸውንም ማሳየት ያልፈለጉ ጸጉራቸውንም ማሳየት ያልፈለጉ ጭምብልና ሽርጥን በመልበስ ከመኖሪያ ቤቴ አስገድደው የወሰዱበት ሁኔታ ነው ያለው። እኔን የመምታትና የመደብደብ ሂደትን ካካሄድ በኋላ የበር ቁልፍ ቀምተው ከሄድ በኋላ የቢሮ ላይ ሲሄድ ሁለቱም ጥበቃዎች ታግተዋል። እኔም ሲሄድ ኖርማሊ ታጋች ነው የሆንኩት። ቁልፉን ከጀ ካተቀበሉ በኋላ በር ከፈቱ። በር ሲከፈት ወደ ውስጥ ላይ ግን ገብተው ካዝናውን ቁልፉንም ፓስወርድንም ስለማያውቁት ትከፍታላችሁ አትከፍቱም፣ የማትከፍቱ ከሆነ በህይወታችሁ፣ የምትከፍቱ ከሆነ ግን ያው ህይወታችሁን እናስተርፍላችኋል የሚል ዛቻን አስፈራሩ። ከዛም በኋላ የመጨረሻ ጣፈንታችን ምንድነው ካዝና ከፍቶ ገንዘቡን መስጠት ነው።
በቤተ ክርስቲያኗ ጥያቄ በአካባቢው ያለውን ህዝብና ወደ ስፍራው የሚመጣውን ምዕመን ለማስተናገድ ተቋቁመዋል ባሏቸው ባንኮች ላይ ተፈጸመ ያሉትን ዝርፊያ ያወገዙት ደግሞ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደቡብ ወሎ ሀገረ ስብከት ስራ አስኪያጅ ቆሞስ መምህር አባ ላይኩኖ እንዲፍራው ናቸው።
ድርጊቱ እንደ ስጋዊ ህግም ወንጀል ነው፣ እንደ ቤተክርስቲያንም ኃጢአት ነው። በመፈጸሙም ደግሞ አዝነናል። በተለይ አቢሲኒያ ባንክ እዛው እግዚአብሔር ግቢ ውስጥ ከቤተክርስቲያኗ ቤት ተከራይቶ ነው የሚሰራው። መጀመሪያም ባንኩ ወደዛ ቦታ እንዲሄድ የጋበዘችው ቤተክርስቲያኗ ናት። ምክንያቱም ግሸን ላይ በአመት የሚከበሩ አንድ ሶስት በዓላቶች አሉ፣ ታላቅ በዓላቶች። ለዛ የሚመጣው ህዝብ እየተቸገረ ስለነበረ ደሞዝም በየወሩ በካሽ መክፈል በዚህ ዘመን አግባብ ስላልነበረው ባንክ ይግባ ብለን ጠይቀን አቢሲኒያ ባንክን ጋብዘን ያስገባ ነው እኛ ነን። በዚህ ደረጃ ግሸን ቦታ ላይ ይሄ መፈጸሙ በጣም አሳዝኖናል።
በደቡብ ወሎ ዞን ግሸን አምባ አካባቢ በሚገኙት የአቢሲኒያና ጸደይ ባንኮች ቅርንጫፎች ላይ በታጠቁ ሰዎች ተፈጸመ የተባለውን ዝርፊያ በተመለከተ የሁለቱም ባንኮች ዋና መስሪያ ቤቶች እስካሁን ያወጡት ይፋዊ መግለጫ የለም። የባንኮቹ ቅርንጫፍ ስራ አስኪያጆች መሆናቸውን የጠቀሱት ኃላፊዎች ይፋ ያደረጉትን የዘረፋ መረጃ ከዋና መስሪያ ቤቶቹ ለማረጋገጥ ያደረግነው ጥረትም ለጊዜው አልተሳካም። ከደቡብ ወሎ አስተዳደርና ፖሊስ መምሪያ ማብራሪያ ለማግኘት ያደረግነው ጥረትም አልሰመረም። በአማራ ክልል የተፈጠረውን የጸጥታ መደፍረስ ተከትሎ በተለያዩ አካባቢዎች የሚደረጉ እገታዎች፣ ዘረፋና መሰል የሰብአዊ መብቶች ጥሰቶች እንደሚያሳስበው የኢትዮጵያ ሰብአዊ መብቶች ኮሚሽን በተለያዩ ጊዜያት ባወጣቸው ሪፖርቶቹ መግለጹ ይታወሳል። ማንኛውም አካል በሲቪል ሰዎችና ሲቪል ተቋማት ላይ ያነጣጠሩ ጥቃቶችን ከማድረስ እንዲሁም የነዋሪዎችን የዕለት ተዕለት እንቅስቃሴ ከሚያውኩ ተግባራት እንዲቆጠብ ጥሪ ሲያስተላልፍም ቆይቷል። ኮሚሽኑ ከሰኔ ወር 2015 እስከ ሰኔ ወር 2016 ዓ.ም ያለውን ጊዜ በሚሸፍነው ለሶስተኛ በጀት ዓመት ይፋ ባደረገው ዓመታዊ ሪፖርቱም በርካታ የአገሪቱ አካባቢ ዎች በትጥቅ ግጭት ውስጥ ያሉ ወይም ያለፉ በመሆናቸው በማህበራዊና ኢኮኖሚያዊ መብቶች ላይ አሉታዊ ተጽዕኖ ማሳደሩን አብራርቷል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
አድማጮቻችንና ተመልካቾቻችን በመከታተል ላይ ያላችሁት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ የአርብ ምሽት ዝግጅታችን ነው። ቀደም ሲል የምሽቱ አብይ ርዕስ ነበር ወደ እናንተ የደረሰው። ቀጥሎ ደግሞ የትንታኔ መጽሔት ወደ እናንተ ይደርሳል። የትንታኔው መጽሔት የመጀመሪያው ዘገባችን የፓስፖርት የጊዜ ገደብ ወደ 10 ዓመት ሊራዘም ነው የሚለው ነው። በኢትዮጵያ የሚሰጠው ፓስፖርት የአገልግሎት ቆይታው ከአምስት ዓመት ወደ 10 ዓመት ከፍ እንደሚል የኢሚግሬሽንና የዜግነት አገልግሎት አስታወቀም። የተቋሙ ዋና ዳይሬክተር ሰላማዊት ዳዊት ዛሬ ለጋዜጠኞች በሰጡት መግለጫ ከአንድ ወር በኋላ በሚጀመረው አዲስ አሰራር መሰረት የሚሰጠው ፓስፖርት ለአስር ዓመታት የሚያገለግል ይሆናል ብለዋል። መስሪያ ቤቱ በዚህ ዓመት የቤት ለቤት ፓስፖርት ማደል አገልግሎት እንደሚጀምርም ዋና ዳይሬክተሯ ተናግረዋል። ገብረ ሚካኤል ገብረ መድን ተከታዩን አዘጋጅቷል።
የኢትዮጵያ የኢሚግሬሽንና ዜግነት አገልግሎት ዋና ዲሬክተር ሰላማዊት ዳዊት ዛሬ አርብ ጥቅምት 1 2017 ዓ.ም የበጀት ዓመቱ የሶስት ወር አፈጻጸምን አስመልክተው ለጋዜጠኞች በሰጡት መግለጫ በእነዚህ ወራት ከፓስፖርትና ከቪዛ አሰጣጥ አገልግሎት ጋር የተያያዙ ልዩ ልዩ ሥራዎች መከናወናቸውን አመልክተዋል። የአገልግሎት ተቋሙ ሁሉን አቀፍ የአሰራር ማሻሻያ ማድረግ ከጀመረ አንድ ዓመት ማስቆጠሩን የተናገሩት ዋና ዲሬክተሯ በማሻሻያው መሰረት ከተደረጉት የአሰራር ለውጦች አንዱም የፓስፖርት የጊዜ ገደብን ማራዘም እንደሆነ ጠቅሰዋል።
የፓስፖርት የጊዜ ገደብ እንደምናውቀው አምስት ዓመት ብቻ የነበረ ሲሆን አሁን ግን ደንቡ ከጸደቀ በኋላ ምናልባት ታትሞ ወደ በገበያ ከዋለበት ጊዜ በኋላ የምንጠቀም በመሆኑ ከወር በኋላ ወይም ከዛ ባነሰ ጊዜ ሊሆን ይችላል ይህንን ተግባራዊ እናደርጋለን። ከዚያ በኋላ በተለይ ከ25 ዓመት በላይ ለሆኑ ሰዎች የምንሰጠው የፓስፖርት የጊዜ ገደብ የ10 ዓመት ይሆናል ማለት ነው።
እስካሁን ሲሰጥ የነበረው ፓስፖርት በየአምስት ዓመቱ የሚታደስ ስለነበረ ዜጎች ፓስፖርቱን ብዙም ሳይጠቀሙበት የአገልግሎት ዘመኑ ስላለቀ ብቻ ለማደስ ይገደዱ እንደነበር የተናገሩት ሰላማዊት ዳዊት አሁን የአገልግሎት ጊዜው 10 ዓመት ሲሆን ፓስፖርት የሚያድሱ ሰዎች ቁጥር ይቀንሳል፣ የገንዘብ ብክነትን ጨምሮ ብዙ ችግሮችንም ያቃልላል ብለዋል። ከተደረገው የአሰራር ማሻሻያ ጋር በተያያዘ ተቋማቸው በያዝነው ዓመት የቤት ለቤት የፓስፖርት ዕደላ አገልግሎት እንደሚጀምርም አመልክተዋል።
ቤት ለቤት ያለው በተለይ ዲስትሪቡሽን ላይ ቀድመን እንጀምራለን ብለናል። ሲስተም ላይ ያስገብተናል። ማንም ሰው ቤቱ ሆኖ ቤቴ ይምጣልኝ የሚል ከሆነ የስልክ ቁጥሩንና አድራሻውን እንዲያስገባ ሲስተም ላይ እያስገባን ነው። በዛ መሰረት ዲስትሪቡሽን ይቀጥላል። ነገር ግን አገልግሎቱን ለመስጠት ቤት ኪት ይዘን መሄድ ስለሚኖርብን ምናልባት በአዲሱ የፓስፖርት ሲስተም ኪቶች እየተገዙ ነው። በዛ መሰረት የሚቀጥል ይሆናል ማለት ነው። በዚህ ዓመት እንጀምራለን ስላለ
በአሰራር ማሻሻያው መሰረት የሚተገበረው ሌላው አገልግሎት የኤሌክትሮኒክስ ፓስፖርት ወይም ዲጂታል ፓስፖርት መስጠት ነው። ይህም አገልግሎት በያዝነው በ2017 ዓ.ም በመጪው ታህሳስ ወር መጨረሻ ላይ እንደሚጀመር ገልጸዋል። የኢሚግሬሽንና ዜግነት አገልግሎት ተቋም ከፓስፖርት አሰጣጥ አገልግሎት ጋር በተያያዘ በዜጎች ከፍተኛ ቅሬታ ሲቀርብበት እንደነበር ይታወቃል። ተቋሙም ባለፈው ዓመት በሰጠው መግለጫ በቅርብ ዓመታት ዜጎች ፓስፖርት ለማግኘት እጅጉን ሲቸገሩ እንደነበሩና በ2016 ዓ.ም 350 ሺህ የሚደርሱ ፓስፖርት ፈላጊዎች ተመዝግበው ሲጠባበቁ መቆየታቸውን አውስተዋል። በዛው ዓመት መጨረሻ ላይ ግን ችግሩን ለማቃለል መስራቱንና ለተጠራቀመው የፓስፖርት ጥያቄ ምላሽ መስጠቱን አስታውቋል። የተቋሙ ዋና ዲሬክተር ሰላማዊት ዳዊት በዛሬው መግለጫቸው በአሁኑ ሰዓት ፓስፖርት ጥያቄዎች ከሁለት ሳምንት እስከ ሁለት ወር ባለ ጊዜ ውስጥ ፓስፖርት እንደሚሰጣቸው ተናግረዋል። የአስቸኳይ ፓስፖርት ጥያቄዎች ደግሞ ከአንድ ቀን እስከ አምስት ቀን ባሉት ጊዜያት ውስጥ ይስተናገዳሉ ብለዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
የፓስፖርት ጊዜ ገደብን ለማራዘም መታሰቡን በተመለከተ የሰጠውን መግለጫ መነሻ አድርጎ ገብረ ሚካኤል ገብረ መድህን ያጠናቀረውን ዘገባ ነበር ተከታትለን የተመለስ ነው። አሁን ደግሞ ወደ መካከለኛው ምስራቅ ጉዳይ እናልፋለን። እስራኤል በማዕከላዊ ቤይሩት በሊባኖስ ዋና ከተማ ትላንት ሐሙስ በሂዝቦላ ታጣቂዎች ላይ ባነጣጠረው ጥቃቷ ቢያንስ 22 ሰዎች ሲገደሉ 117 ሰዎች ቆስለዋል። የባይደን አስተዳደር እስራኤል በሂዝቦላ ላይ የምታደርገውን ጥቃት እንደሚደግፍ ይሁን እንጂ ሀገሪቱ ወደ ሌላ ጋዛ ስትለወጥ ማየት ግን እንደማይፈልግ መናገሩን በቪኦኤ የዋይት ሀውስ ዋና ዘጋቢ ፓትሪስ ውዳክስ ጓራ ተከታዩን ዘግባለች። ደረጀ ደስታ እንደሚከተለው ያቀርበዋል።
ጥፋቱ ተመሳሳይ ነው። ይህ ግን ቤይሩት እንጂ ጋዛ አይደለም። እስራኤል ታጣቂዎችን ለማደን ለቀናት በሂዝቦላ ቁጥጥር ስር በሚገኘው የሊባኖስ ዋና ከተማ ደቡባዊ ዳርቻ የአየር ድብደባ ጀምራለች። ትላንት ሐሙስ እስራኤል ወደ መካከለኛው ቤይሩት በመንቀሳቀስ ብዙ ሕዝብ በሚኖርበት አካባቢ ጥቃት በመሰንዘር ቢያንስ 22 ሰዎችን ገድላለች። የሁኔታው መባባስ በድንበር አካባቢ በሂዝቦላና በእስራኤል መካከል ዓመት ያስቆጠረው ግጭት አሁን ወደ ሊባኖስ ዘልቆ በመሰራጨቱ አዲስ ምዕራፍ ከፍቷል። Jenin Hennis Plus Chart የተባበሩት መንግስታት የሊባኖስ ልዩ አስተባባሪ
Far too many people are paying an unimaginable price with over 2000 killed, many more wounded and hundreds of thousands displaced.
በጣም ብዙ ሰዎች የማይታሰቡ ዋጋ እየከፈሉ ነው። ከ2000 በላይ ተገለዋል፣ ብዙዎች ቆስለዋል፣ በመቶ ሺዎች የሚቆጠሩ ተፈናቅለዋል።
የባይደን አስተዳደር የተኩስ አቁም ለማድረግ እየሰራ ቢሆንም ሊባኖስ ወደ ሌላ ጋዛ ተለውጣ ማየት እንደማይፈልግ ግን ይናገራል። ይሁን እንጂ በሊባኖስ ውስጥ የኢራን ተኪ የሆነውን የሂዝቦላን መዋቅር ለማፍረስ የእስራኤል ጥረቶችን እየደገፈ ነው። የዋይት ሃውስ ቃል አቀባይ ካሪን ጄን ፒየር እነዚህ ግቦች እርስ በርሳቸው የሚቃረኑ አይደሉም ሲሉ ለአሜሪካ ድምጽ ተናግረዋል።
What we understand is the operation that they're moving forward with in Lebanon are indeed targeted. We're having those conversations. We're being very direct in having those conversations with the Israeli government that will continue.
እኛ የምንረዳው በሊባኖስ እያካሄዱ ያሉት ዘመቻ በርግጥም ኢላማ ላይ ያነጣጠረ ነው። እነሱ ላይ ውይይቶች እያደረግን ነው። ከእስራኤል መንግስት ጋር እነዚህን ውይይቶች የምናካሄደው በግልጽ ነው። ይህ ይቀጥላል።
የእስራኤል ጦር ትላንታሙስ በፈጸመው የአየር ጥቃት ሁለት የሂዝቦላ አዛዦችን መግደሉን አስታውቋል። ብዙዎች ግን ጥቃቶቹ ኢላማዎቹ ላይ ያነጣጠሩ ናቸው በሚለው አይስማሙም። ሙሐመድ ባዚ በኒውዮርክ ዩኒቨርሲቲ የቅርብ ምስራቅ ጥናት ማዕከል ዳይሬክተር ናቸው።
It's all well and good for the Biden administration to say that they want to give Israel that space to attack Hezbollah and degrade its capability. But the problem is that also means an open-ended war against Lebanon, an open-ended war that has been
የባይደን አስተዳደር እስራኤል ሂዝቦላ እንድታጠቃና አቅሙን እንድታመናምን በምታደርገው ጥረት ጣልቃ መግባትን አንፈልግም ማለቱ ጥሩ ነው። ይሁን እንጂ ችግሩ በሊባኖስ ላይ ማቆም የማይታወቅ ጦርነት መካሄዱ ነው። ብዙ ቁጥር ያላቸው የሊባኖስ ሰላማዊ ዜጎች ላይ የማያባራ ጦርነት መኖሩ ነው። አሁን በሊባኖስ ወደ 1 ሚሊዮን የተጠጉ ሰዎች ተፈናቅለዋል። ያ እጅግ ትልቅ ነው። የህዝቡን አንድ አራተኛ የሚያክል ነው።
ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት ትላንት ሐሙስ እንዳስታወቀው በደቡባዊ ሊባኖስ በእስራኤል ጥቃት በደረሰ የእሳት ቃጠሎ ሁለት የኢንዶኔዥያ ዜጎች ተጎድተዋል። ሃሪ ፕራቦ በተባበሩት መንግስታት የኢንዶኔዥያ ምክትል ቋሚ ተጠሪ ናቸው።
The IDF indiscriminate attacks against UNIFIL, which wounded two of our peacekeepers, clearly demonstrates how Israel positioned itself above international law, above impunity and above our shared values of peace.
የእስራኤል መከላከያ ኃይሎች በተባበሩት መንግስታት ድርጅት ተቋም ላይ ያለምንም ልዩነት ያደረሱት የዘፈቀደ ጥቃት ሁለት ሰላም አስከባሪዎቻችንን ያቆሰለ፣ እስራኤል ራሷ ምን ያህል ዓለም አቀፍ ህግጋት ከወንጀል ተጠያቂነትና ከጋራ የሰላም እሴቶቻችን በላይ እንደቆመች በግልጽ ያሳያል።
እስራኤል በሊባኖስ ጥቃቷን በቀጠለችበት በአሁኑ ወቅት የደህንነት ካቢኔዋ ትላንት ሐሙስ ተሰብስቦ ኢራን ባለፈው ሳምንት ወደ እስራኤል ለተኮሰቻቸው ወደ 180 የሚጠጉ ባሊስቲክ ሚሳኤሎች ስለምትሰጠው ምላሽ በተመለከተ ተወያይቷል። የባህረ ሰላጤው ሀገራት የራሳቸው የነዳጅ ፋብሪካዎች በቴህራን ወኪሎች ሊቃጠሉ ይችላሉ የሚል ስጋት በመኖሩ ፕሬዚደንት ጆ ባይደን እስራኤል የኢራንን የነዳጅ ቦታዎች እንዳታጠቃ አሳስበዋል። የእስራኤል የመከላከያ ሚኒስትር ሀገራቸው የምትሰጠው ምላሽ አደገኛና አስደናቂ እንደሚሆን ተናግረዋል። ናታሻ ሆል በስትራቴጂክና ዓለም አቀፍ ጥናት ማዕከል የመካከለኛው ምስራቅ ከፍተኛ ባልደረባ
What Israel has shown us is that it has a lot of cards and it could play any number any of them. It's also shown that it will go against US wishes. So I really think everything is on the table at this point.
እስራኤል ያሳየችን ብዙ ካርዶች እንዳላትና የትኛውንም ቁጥር መጫወት እንደምትችል ነው። ከአሜሪካ ፍላጎት ጋር የሚቃረን መሆኑም ታይቷል። ስለዚህ በዚህ ጊዜ ሁሉም አማራጭ ጠረጴዛው ላይ ያለ ይመስለኛል።
የሶሪያ መንግስት መገናኛ ብዙሃን እንደዘገበው ባለፈው ማክሰኞ በእስራኤል የአየር ጥቃት በዋና ከተማይቱ ደማስቆ በትንሹ 7 ንጹሃን ዜጎች መሞታቸውን ዘግቧል። በጋዛ የፍልስጤማውያንም ስቃይ ቀጥሏል። ትላንት ሐሙስ በአንድ ትምህርት ቤት ላይ በተፈጸመ የእስራኤል የአየር ጥቃት ቢያንስ 27 ሰዎች ተገድለዋል።
አድማጮቻችንና ተመልካቾቻችን ከአሜሪካ ድምጽ እየተከታተላችሁ ያላችሁት የአርብ ምሽት ዝግጅታችን እንደቀጠለ ነው። ወደ ሌላኛው የትንታኔው መጽሔት ዘገባ አልፋለሁ። በህንድ የሚተዳደረው ካሽሚር ክፍለ ግዛት ውስጥ የሚገኙ መራጮች የራስ ገዙን አስተዳደር ለሻረው የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ፓርቲ ድምጽ ነፍገዋል። የቪኦኤ ሙሄቲል ኡል ኢስላም በህንድ ከሚተዳደረው ካሽሚር ሲርናገር የላከውን ዘገባ ሀብታሙ ስዩም እንደሚከተሉ ያቀርበዋል።
ብሔራዊ ጉባኤ በመጻሩ ኤንሲ በህንድ የሚተዳደረው ካሽሚር ውስጥ አንጋፋው የፖለቲካ ቡድን ሲሆን ማክሰኞ ይፋ በተደረገው የምርጫ ውጤት መሠረት 42 መቀመጫዎችን አሸንፏል። ከስድስት ዓመታት በላይ የሕግ አውጪ አካል ሳይኖረው የቆየውን ግዛት በፍጹም አብላጫ ድምፅ ለማስተዳደር ጥቂት ወንበሮች ብቻ ምልጠውታል። በህንድ ጠቅላይ ሚኒስትር ናሬንድራ ሞዲ የሚመራው ባራቲያ ጃንታ ፓርቲ ወይም ቢጄፒ የግዛቱን ውስን ራስ የማስተዳደር ሥልጣን በአውሮፓውያኑ 2019 ሰርዘዋል። ሜር ኢምራን አል ሁሴን የብሔራዊ ጉባኤ ፓርቲ ደጋፊ ናቸው።
የጃሙና ካሽሚር ህዝብ የተወሰነ ፎይታ ያመጣል ላሉት ብሔራዊ ጉባኤ ድምፅ ሰጥተዋል። ቢጄፒ ላይ አቋም የሚወስድ ብቸኛ ፓርቲ ኤንሲ ነው ብለን እናምናለን። ባለፉት አምስት ዓመታት ውስጥ ብዙ ችግሮች አጋጥሞናል። ህዝብ የሚፈልገው ብሔራዊ ጉባኤ መንግስት እንዲቋቋም ነው። ልባችን በደስታና በፍንደቃ ተሞልቷል።
የፖለቲካ ተንታኞችና የምርጫ ተቋማት በምርጫው የሚወዳደሩት ብዙ እጩዎች በመኖራቸው ምክንያት የተከፋፈለ ስልጣን እንደሚኖር ተንብየዋል። መራጮች ግን የሚፈልጉት የተረጋጋ መንግስትን ነው። ዋናው ተቃዋሚ ፓርቲ የህንድ ብሔራዊ ኮንግረስ ወይንም አይንሲ ስድስት መቀመጫዎችን ብቻ አሸንፈዋል። አይንሲና ኤንሲ ከምርጫው በፊት ኅብረት ፈጥረዋል። መቀመጫ መጋራትና አንዳቸው የሌላውን እጩ ለመደገፍም ተስማምተዋል። አዲል ፋሩቅ የህንድ ብሔራዊ ጉባኤ አይንሲ የሚዲያ አስተባባሪ ናቸው።
Today's verdict by people is the verdict against the suppression.
የዛሬው የህዝቦች ውሳኔ በቢጄፒ ፓርቲ ለደረሰባቸው ጭቆና ህዝቦች የሰጡት ምላሽ ነው። ፍርዱ በቢጄፒ መንግስት ከጃሙና ካሽሚር ህዝብ በተለይም ካሽሚር የተወሰደውን የመሬት መብቶች ይቃወማል። ይህ ድምፅ ቢጄፒ ፓርቲ በሃይማኖት ስም የፈጠረውን መከፋፈል ይቃወማል።
ውጤቱ ይፋ ከመደረጉ በፊት የቢጄፒ አባላት ፍጹም አብላጫውን ድምፅ እናሳካለን በማለት በመላው ጃሙና ካሽሚር የደስታ መልእክትና ጥሪ ሲያስተላልፉ ውለዋል። ሆኖም ከተስፋ አስቆራጭ ውጤታቸው በኋላ ቢሮአቸው ወና ሆኗል። ቢጄፒ ውጤቱን ተቀብሏል። ነገር ግን ያገኘውን ድምፅ ሽንፈት ብሎ ለመጥራት ፈቃደኛ አልሆነም። ሳጂድ የሱፍ ሻህ የቢጄፒ ካሽሚር ቃል አቀባይ ናቸው።
ይህ የባርቲያ ጃንታ ፓርቲ ውድቀት ነው ብዬ አላስብም። የምርጫውን መቶኛ ብትመለከቱ ከሌሎች የፖለቲካ ፓርቲዎች ጋር የአንገት ለአንገት ፍልሚያ ነበር። ስለ ጉሬዝ ቀጠና ውድድር ልናገር፣ ወደ 1000 የሚጠጋ ድምፅ አጥተናል። በባርቲያ ጃንታ ፓርቲና በብሔራዊ ጉባኤ መካከል ብቻ ነበር ውድድሩ እንደማለት ነው።
ይህ በእንዲህ እንዳለ የቢጄፒ ቀጠናዊ ኃላፊ ራምቭሪድ ራይና በጃሙ ናዊሽራ ምርጫ ክልል መቀመጫ ካጡ በኋላ ከስልጣናቸው ለቀዋል።
አድማጮቻችንና ተመልካቾቻችን በ25ና በ31 ሜትር ባንድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የተላለፈላችሁ የሚገኘው የአሜሪካ ድምፅ የአርብ ዝግጅታችን እንደቀጥለ ነው። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይም በቀጥታ እየተላለፈ ይገኛል። በዛም የተከታተላችሁን ከእኛ ጋር ቆይታ እንድታደርጉ እንጋብዛለን። ቀደም ሲል የምዕራፍ አንድ ዝግጅቶቻችን ወደ እናንተ ደርሰዋል። ቀጥሎ ደግሞ የምዕራፍ ሁለት ዝግጅቶቻችንና ዘርዘር ያሉ ጉዳዮችን የያዙት ወደ እናንተ የሚደርስ ይሆናል። የሁለተኛው አጋማሽ ወይም ምዕራፍ ሁለት የመጀመሪያው ቅንብራችን በዚህ በአሜሪካ ፍሎሪዳ የደረሰውን የሃሪኬን ሚልተን በተመለከተ የኢትዮጵያንን ሀሳብ የምንሰማበት ነው። ሚልተን የተሰኘው ደረጃ 3 አደገኛ አውሎ ንፋስ ሮብ ዕለት ፍሎሪዳን ሲያቋርጥ ከፍተኛ ውድመትን ማስከተሉን የግዛቱ አስተዳዳሪ ሮን ዴሳንተስ ተናግረዋል። በፍሎሪዳ የሚኖሩት ኢትዮጵያዊው ዶክተር ይርጋለም ማሰግድ እርሳቸው በሚኖሩበት የደቡብ ፍሎሪዳ አካባቢ ከከፍተኛ ንፋስ ውጪ የከፋ ጉዳት የሚያደርስ ነገር እንደሌለ ገልጸው በቅርብ ርቀት በሚገኙ አካባቢዎች ግን ጉዳት ማድረሱን ተናግረዋል። የውሃ ጥናት ባለሙያ የሆኑት ዶክተር ይርጋለም የሚሰጡን ሀሳብ እና ተከታዩ የእሳቸውን መግለጫ ተከታትለን እንመለስ። በጣም አመሰግናለሁኝ። በአሜሪካ ድምፅ አድማጮቻችን ስም ለዚህ ቃለ መጠይቅ ፈቃደኛ ሆነው ሀሳቡን ሊያጋሩን ስለፈቀዱ፣ እስኪ በመጀመሪያ ራስዎትን ለአድማጮቻችን አስተዋውቀውልን ወደ ጥያቄዎቹና ሀሳቦቹ እናመራለን።
እሺ፣ እኔንም ስለጋበዝከኝ እጅግ በጣም አመሰግናለሁ። ስሜ ዶክተር ይርጋለም አሰግድ እባላለሁ። በሳውስ ፍሎሪዳ የዋተር ማኔጅመንት ዲስትሪክት ውስጥ የመሪነት የስራ ኃላፊ ያለኝ ነኝ። በዋተር ሪሶርስ ኢንጂነሪንግ የሞዴሊንግ ስራ የምሰራ ሰው ነኝ።
ዶክተር ይርጋለም እርስዎ የሚኖሩበት እንግዲህ ሃሪኬን ሚልተን የተባለው እና ከሰሞኑም በከፍተኛ ሁኔታ ፍሎሪዳን የመታት አውሎ ንፋስን በተመለከተ ስለ ሁኔታው ይንገሩኝ። አሁን ያሉበት ሁኔታ እንዴት ነው?
በጣም ጥሩ። እኔ የምኖረው ወደ ዌስት ፓልም ቢች አካባቢ ላይ ነው። ከሌሎቹ አንጻር በአንጻሩ ኃይል ያለው ንፋስ የቀላቀለ ከሚያገጥመን ውጭ የቀጥታ የሆነ የችግሩ ተጋፋጭ ያሉት ታምፓ፣ ሳራሶታ አካባቢ የሚገኙት ናቸው። እንዲሁም ኦርላንዶ። እኔ በዌስተርን በኩል ያለሁት ስለዚህ እየተሻለ በደቡባዊ በኩል ያለው ስለዚህ ቢያንስ ቀጥታ የሆነ ኢምፓክት እኔ ጋር አጋጠመኝም።
ስለዚህ እርስዎ ከቤቶ የመውጣትና ሌሎችም ወደ ሌሎች አካባቢ የማምራት የዚህ የድንገተኛ የመፍትሄ እርምጃዎቹ እንዲወሰዱ የግዛቷ አስተዳዳሪዎች የገለጹትም ሌሎችም ነገሮች በእናንተ በኩል ያሉን አላስገድደውም ማለት በዛው ባላችሁበት ነው ያላችሁት?
ትክክል ነው። እኛ አካባቢ ብዙም አስገዳጅ ሁኔታ አልተፈጠረም። ምክንያቱም ትንሽ ምንም ቢሆን ከተከሰተበት አካባቢ ወደ ደቡባዊ ክን ያለ ነው። ስለዚህ በአንጻሩ ትንሽ ራቅ ብለን ያለ ነው።
ወደዛ አካባቢስ ከቅርብ መሆነው አይቀርም እና የደረሱ ጉዳቶች ምን ይመስላሉ? በእናንተ አቅራቢያ ባሉት ቅድም በዋናነት የአውሎ ንፋሱ ተጠቂ የሆኑ አካባቢዎች ላይ
እንግዲህ ምንድን ነው ብዙ ጊዜ እንደዚህ አይነት አውሎ ንፋሶች ሲመጡ ሀሪኬንም ሚልተንም ከሌሎቹ ለየት የማያደርገው መጥለቅለቅ ይኖራል፣ ወይም ደግሞ ፍላሽ ፍለድ የሚባለው ማለት ነው። አሴም ታይም ደግሞ ዳይሬክትሊ ኢምፓክት የሚደረጉት የብዙ ፕሮፐርቲ ብዙ ተቋማት የመፈራረስ ሁኔታ ይታያል። ትንሽ ለየት የሚያደርገው የኛውን ሚልተን ከሌሎቹ ለየት የሚያደርገው በብዛት የቶርኔዶ የሚባለው ቶርኔዶ ትንሽ ከሀሪኬን ለየት ይላል እና ቶርኔዶ የሚባለው ክስተት የተከሰተበት ነው። እሱ ደግሞ በጣም አውዳሚ በጣም አፍራሽ ነው እና እንደሰማችሁት እንዳያችሁትም ኦልሞስት ከዌስት ጀምሮ እስከ ኢስት ድረስ እያፈረሰ ነው የሄደው። ስለዚህ ያኛው ለየት ያደርገዋል። በጣም ከፍተኛ የሆነ ጥፋት የተከሰተበት ነው ማለት እችላለሁ።
ምንድን ነው ይሄ ቶርኔዶ የሚባለው? እስኪ አድማጮቻችንም ግልጽ ለማድረግ ስለ ሁኔታው ማወቅ ይፈልጋሉ እና ምንድን ነው አሁን ቅድም ሲገልጹልኝ ቶርኔዶ በጣም በከፍተኛ ጉዳት አድርሶ ብሎኛል እና ከዚህኛው ከተለመደው አውሎ ንፋስ ከሀሪኬን ከምንለው ምንድን ነው የሚለየው?
ቶርኔዶ እንደየ አካባቢ ሁኔታ የሆነ ክፍተት ሲያገኝ የሚፈጠር ንፋስ ነው። ምንድን ነው ኖርማሊ ብዙ ሀሪኬኖች ሲመጡ በጣም በከፍተኛ ሁኔታ እርጥበት አዝሎ ነው የሚመጣው። ያ የሚያዝለው እርጥበት ክፍተት ስለማይሰጠው የሀሪኬኖች ያተ ከሆነ ወደ ውጭ ነው በአብዛኛው ጊዜ የሚወነጨፉት። ስለዚህ ከውስጥ ወደ ውጭ ነው የሚወነጨፈው ሀሪኬን። የዛ ዝናብ ሊሆን ይችላል፣ አብሮ የሚከሰተው መጥለቅለቅ ሊሆን ይችላል። ከፍተኛ የሆነ ኦፍኮርስ ንፋስም ከውስጡም አለው፣ ከፍተኛ የሆነ ግፊት ከውስጡም አለው። ቶርኔዶን ለየት የሚያደርገው ነገር ምንድን ነው? አንደኛ ወደ ውስጥ ነው ንፋሱ፣ ስለዚህ ኮምፓክት ነው፣ ተሰብስቦ ነው፣ ጉልበት ሞር የጨመረ ነው። ሁለተኛ ደግሞ በሰዓት ጀመረ በሰዓት አቆመ የሚባል አይደለም። ለቶርኔዶ ራሱ ዋርኒንግ መስጠት በጣም ከባድ ነው። ስለዚህ ብዙ ጊዜ ደረቃማ ክፍተት ባገኘበት እንደ ቫኪዩም በተፈጠረበት አካባቢ ላይ እዛች አካባቢ ላይ የሚፈጠረው ግን ግፊቱ ከሀሪኬኑ ቢከፋ እንጂ የሚያንስ አይደለም። ምክንያቱም ሞር ያለው ጉልበት ወደ ውስጥ ነው፣ ፕሬሩ ወደ ውስጥ ነው የሚያደርገው። ይህ እንግዲህ በቤቶች አካባቢ ሊሆን ይችላል፣ በተቋማት አካባቢ ሊሆን ይችላል። ሲያልፍ ከፍተኛ የሆነ ጉልበት ስላለው ከሀሪኬኑም በበለጠ አውድሞ የማለፍ ባህሪ ያለው አብሮ ተከትሎ ከሀሪኬኑ ጋራ ከቶርኔዶ ጋራ እንግዲህ መብረቃት አብረው ይከሰታሉ እና ከፍተኛ ግፊት ያለው ወደ ውስጥ የሆነ ጉልበቱን ኮንሰርቭ ያደረገ አደገኛ የሆነ የንፋስ አንዱ የአውሎ ንፋስ አካል ነው ቶርኔዶ። ሀሪኬኑ ሰፊ ነው እንደምታየው፣ ደግሞ ወደ ውጭ ነው የሚያደርገው የሚወነጨፈው። ስቲል ጉልበት አለው፣ ግን የቶርኔዶ ቢያንስ ለማስጠንቀቅም ይከብዳል። ከባድ ስለሆነ በአጭር ጊዜ ነው የሚከሰተው። በአጭር ጊዜ ጥፋት የሚፈጥር የአውሎ ንፋስ አይነት ነው።
እርስዎ የሚኖሩበት አካባቢም ይሄ በጣም ከፍተኛ ጉዳት ከደረሰበት አካባቢ በቅርብ ርቀት እንደሆነ ገልጸውልኛል እና ምናልባት ወደ እናንተ ከዛ አካባቢ የሚደርሰውን አደጋ ሸሽተው ጥቃቱ በጣም የበረታበት አካባቢ ሰዎች አሉ፣ ከእነሱ ጋር በተያያዘ የሚነግሩኝ ነገር ካለ?
አሉ በብዛት ወደዚህ እንደውም አላለም አንዱ ወደ አንዱ መደጋገፍ በንዲያት ሆኑ ላይ በተለይ ሳውስ ፍሎሪዳ ላይ የተለመደ ነው። እኛ አካባቢ ሲከሰት ወደ እነሱ ይሄዳል፣ እነሱ አካባቢ ሲከሰት ወደዚህ ይመጣሉ። እንግዲህ አንዳንድ ጊዜ ምንድን ነው እንዳየኸው፣ አሁን ዛሬ ገና ሁለተኛ ቀኑ ነው። ትናንትና ነው መጨረሻ ላይ ስቶርም አለፈ የተባለው። ተመልሶ ለመሄድና ምን እንደተከሰተ ራሱ ቤታቸው ውስጥ ማየት በጣም ከባድ ነው። ሁለተኛ ደግሞ ለእንቅስቃሴም ምልክት ከተለያየ ቦታ ላይ የዛፍ ግንጣዮች ሊሆን ይችላሉ፣ እንደዚህ የመስመር ላይ ያሉ እንጨቶች ተቆርጠው ሊሆን ይችላል፣ መንገድ ይዘጋጋል። ስለዚህ ቤታቸው የደረሰውን ጉዳት ራሱ ማየት የማይችሉበት ሁኔታ ላይ ነው ያለው። ከዛ ውጭ ግን በአካባቢ ያሉትን ለመቀበል መስማት የምንችላቸው ሶፋር አሁን በኢትዮጵያ ህብረተሰብ በኩል ይሄ ነው ብሎ ድረስ የተባለ ነገር እስካሁን ድረስ አልሰማንም። ግን ገና አሁን ሪፖርቱ ገና በደንብ መውጣት የሚጀምረው ከአሁን በኋላ ነው ሲጀመር ማለት ነው።
ብዙ ጊዜ የሰው አብሮ ማወቅ የሚፈልገው ቅድም አሁን እርስዎ ያነሱልኝ ነው እንደው እንደዚህ ጉዳቱ የሚደርስባቸውን ሰዎች መልሶ የመቋቋም ሁኔታ እሱን በተመለከተ እንደው ምናልባት ከዚህ በፊት የነበሩ ልምዶች ከነበሩ ስሜቱ እንዴት ነው ተመልሶ ቤትን ሲሉ ሲያገኙት በዚህ ጉዳት ሲደርስ ያለው ምናልባት በእናንተ ጊዜ ተከስቶ በነበረ ጊዜ ከነበረ ልምዱ ከእሱ ጋር የተያዘውን ብናነሳ ብዬ ነው።
በጣም ጥሩ። ማለት እንደ ኢትዮጵያ ማህበረሰብ እንደው ስለ እውነት ለመናገር በዚህ በአጭር ጊዜ ውስጥ ማለት ነው እንግዲህ እኔ ከ2006 ጀምሮ እዚህ አካባቢ ነው የማደርገው ያን ያክል የከፋ ጉዳት ደርሶ ለመረባረብ እና ህብረተሰቡን ለማስተባበር የሚያስችል ሁኔታ ላይ አልነበርንም። ይሄ ማለት ግን ነገ ከነገ ወዲያ አይከሰትም ማለት አይደለም። እንግዲህ የምንረዳ ነው አንደኛው መረጃ በመጠቋቋም ሊሆን ይችላል፣ ያ መረጃ በማቀበል ለምሳሌ ብዙ ጊዜ እንደዚህ አይነት ጉዳት የደረሰባቸው ላይ መንግስት ቶሎ ብሎ እንዲቋቋሙ የሚያደርግ ፕሮግራሞችን ይዘረጋል። ስለዚህ እነዚያን ፕሮግራሞች እንዲጠቀሙበት ቶሎ ብለው ያ ነገር ማስታወቂያ ያለባቸው እንዲያሳውቁ፣ ለኢንሹራንስ መታወቂያ ያለበትን ነገር ወደ ኢንሹራንስ እንዲያሳውቁ፣ እንደዚህ አይነት ነገሮች ነው በአብዛኛው በኮሚኒኬሽን በኩል እንትን የምናደርገው ማለት ነው። ከዛ ውጭ ግን ሶፋር እንግዲህ ታምፓ አካባቢ እንደምታየው ለብዙ ጊዜ ተከስቶ እንኳ አያውቅም። ብዙ የኢትዮጵያ ኮሚኒቲም እዛ አካባቢ ላይ ነው የሚኖረው፣ ብዙ ጊዜ ተከስቶ አያውቅም ነበር። አሁን ቅርብ ከናት አሁን ሜይ ቢ አንድ አመት ሁለት አመት ነው እንደዚህ ነገር መከሰት የጀመረው። እንግዲህ እሱን የምናየው ይሆናል ማለት ነው።
ምናልባት ቅድም ሲያነሱልኝ ከሙያው ጋር ከውሃ ጋር የተያዘ ሙያው ላይ እዛ ላይ እንደሚሰሩም ነግረውኛል። እና እንደው አንዳንድ ጊዜ የመውጫም እንድናደርገው ብዬን የመጨረሻ ጥያቄያችንም የሙያውን በተመለከተ በተለይ ቅድም አንዱን አንስተውልኛል የሀሪኬንና ቶርኒዶን በተመለከተ ደረጃ ሶስት ነው የሚሉ ሀሳቦች ነበሩ፣ ሀሪኬን ሚልተን፣ ከዛ ቀደም ብሎ ደግሞ ሀሪኬን ሄለንም በዛ አካባቢ ላይ ጥፋት ማድረሱ ይታወሳል። እና ደረጃ ሶስት ነው የሚሉ ባለሙያዎች የሚሰጧቸው ትርጓሚዎች ምን ማለት ናቸው? እንደው ስለ ሀሪኬንስ አድማጮች ቢያውቁት የሚሉትን ሀሳብ ነግረውኝ በዚሁ ማጠናቀቅ እንችላለን።
በጣም ጥሩ ጥያቄ ነው። እንግዲህ እነዚህ ካታጎሪያቸው ብዙ ጊዜ የሚወሰነው ባላቸው የነፋስ ፍጥነት ልክ ነው። ለምሳሌ ከ120 በታች ሲሆን ካታጎሪ ስሪ ነው የሚል ነገር ይነገራል። ካታጎሪ ፋይቭ የሚባለው ትልቁ ደግሞ እስከ 175 ማለት ነው። እነዚህ በአብዛኛው ከንፋስ ፍጥነት ጋር የተያያዙ ናቸው። አብሮም ደግሞ የጉልበቱም ይኖረዋል ደግሞ የሀሪኬኑ ጉልበት ማለት ነው። ስለዚህ ብዙ ጊዜ በተቻለ መጠን ከ50 ከበለጠ በኋላ ማንኛውም ሰው መዘጋጀት አለበት ማለት ምን ሊከሰት እንደሚችል ከዛ በኋላ ፕሪዲክት ለማድረግ ራሱ በጣም ከባድ ነው፣ ደግሞ ለመተንበይ ከባድ ነው። ስለዚህ ካታጎሪ ስሪ መሆኑ ካታጎሪ ቱ መሆኑ ብዙም እውነት ለመናገር በዝግጅት በኩል አሳንሰን ማየት የለብን። ሁሉም ሰው ተዘጋጅቶ መጠበቅ አለበት። ምክንያት ምንድን ነው ሲባል ይሄ የሚናገሩት ነገር ይሄኛው ገስቲ ዊንድ ወይም ደግሞ ከውጭ በኩል የሚነፍሰው ነፋሳት ሊሆን ይችላል፣ ግን ከውስጥ ያለው ጉልበት ወይም ደግሞ ፕሬዠር ግን ስቲል ካታጎሪ ስሪም ሆኖ በጣም ከባድ ነው። አሁን ሰምተህ ከሆነ ሊሆን ይችላል ሲናገሩ እስከ 900 ሚሊባር ድረስ ነው ይላሉ ከውስጥ በኩል ያለው ዊች ሚንስ ኦልሞስት አንድ ሰው ላይ 30 መኪና ወደ ላይ ተደራርቦበት ማለት ነው። ይሄ ምንም ነገር ማውደም ይችላል። እንግዲህ ካታጎሪ ስሪ ሆኖ ይህን ያክል ጉልበት ነው ያለው እና ካታጎሪ ስሪ ቱ ወይም ደግሞ አትሊስት ዋን ከሆነ በኋላ ነው 50 እዛ ካለ ከደረሰ በኋላ ነገሩን አቀሎ ማየት ይቻል ይሆናል። ግን ካታጎሪ ቱም ሆነ ካታጎሪ ስሪ ስቲል በተለይ የሚያልፍባቸው አካባቢዎች ላይ ከፍተኛ የሆነ ጉዳት የሚያደርስ ነው። ሰው አቅልሎ መመልከት የለበትም። እዚህ አካባቢ ይታወቃል መዘጋጀት ያለብን ነገሮች አሉ። ሸተሮች፣ እንደዚህ አንዳንድ ቤት ውስጥ የምናዘጋጃቸው ነገሮች አሉ። ያንን ተዘጋጅቶ መጠበቅ የግድ ይላል።
ዶክተር ይጋን በጣም አመሰግናለሁኝ ለነበረን ቆይታ ለሰጡን ሀሳብ፣ እንዲሁም በዛውም በቅርብ ርቀትም የሚገኙ ስለሆነ አካባቢው ያለው ሁኔታም እንድንረዳ አድርገውናል። በጣም እናመሰግናለን። በአሜሪካ ድምፅ አድማጮቻችን ስም
እኔም አመሰግናለሁ።
በፍሎሪዳ የደረሰውን የሀሪኬን ሚልተንን የተመለከተው የኢትዮጵያውያን በአሜሪካ ቅንብራችን ነው። ተከታትለን የተመለስ ነው። አሁን ደግሞ የምናልፈው ትውልደ ኢትዮጵያዊ የደራሲና ሼፍ ማርከስ ሳሙኤልሰን ዓለም አቀፍ ሬስቶራንቶቹ ወደ ተመለከተው ቅንብራችን ነው። ትውልደ ኢትዮጵያዊ ዓለም አቀፍ የምግብ አብሳይ ማርከስ ሳሙኤልሰን ገና በለጋነቱ እናቱ በቲቢ በሽታ ያጣ ሲሆን ከእህቱ ጋር በመሆን በጉድፈቻ ወደ ስዊድን በመሄድ በዛ አድጓል። በኦባማ አስተዳደር ለከፍተኛ ባለስልጣናት ግብዣዎች ላይ ምግብ ከመስራት ባለፈም በአሁኑ ሰዓት 10 የሚሆኑ በተለያዩ የዓለም ክፍሎች ያሉ ምግብ ቤቶች ባለቤት ነው። ኤደን ገረመው ማርከስ ሳሙኤልሰንን እና ባለቤቱን ማያ ሃይልን በኒውዮርክ በሚገኘው ሃቬንድ ማር ምግብ ቤታቸው አግኝታ ስለ ሆቴሎቻቸው ስኬትና አሁን ላይ የሰሯቸው ስላሉት ዓለም አቀፍ ስራዎች አነጋግራ ያሰናዳችው ዘገባ እንደሚከተለው ይቀርባል።
በምግብ ማብሰል ሙያ በተሰማሩ ዓለም አቀፍ ሼፎች ዘንድ እጅግ ከፍተኛ ክብር ተደርጎ የሚወሰደውን የጀምስ ቢርድ አዋርድ ባለፉት 20 ዓመታት ውስጥ ለ8 ጊዜያቶች ያሸነፈው ትውልደ ኢትዮጵያዊው ዓለም አቀፍ ሼፍ ማርከስ ሳሙኤልሰን ከአንድ ዓመት በፊት በኒውዮርክ ምዕራባዊ ማንሃትን ቼልሲ አካባቢ ሃቭ ኤን ማር የተሰኘውን የአሳ ምግብ ቤቶች ከፍቷል።
ሃቭ ኤን ማር በእውነቱ ለሶስት ባህሎቼ ኢትዮጵያዊ፣ ስዊድንና ኒውዮርክ የተላከ የፍቅር ደብዳቤ ነው። አሁን ምግብ ቤታችን በኒውዮርክ ከተማ ቼልሲ ይገኛል። ሃቭ የስዊድን ቃል ሲሆን ትርጉሙም ውቅያኖስ ማለት ነው። ማር ማለት ደግሞ በአማርኛ ያው ማር ማለት ነው። ስለዚህ የስሙ ትርጉም ጣፋጭ ውሃ ነው። ይሄ ሁላችንም እኔ በሃቭ ኤንድ ማር ሬስቶራንት ዋና ምግብ ቤት ኃላፊያችን ፋሪያላ አብዱላሂና ባለቤቴ ማያ በጣም የምንወደው የአሜሪካ ውስጥ ኢትዮጵያውያን ባህል ለማሳየት የሚጥር ቤት ነው። ከቤቱ ዲዛይን ጀምሮ እስከ ምግቦቹ ድረስ በኒውዮርክ ከተማ ውስጥ ከፍተኛ ደረጃ ባለው መልኩ የሚቀርቡ የተለያዩ የኢትዮጵያን ግብአቶች የሚታዩበት ነው።
ዓለም አቀፍ የምግብ ባለሙያው ማርከስ ከ10 በላይ መጽሐፍቶችን የጻፈ ሲሆን በተጨማሪም በምግብ ስራ ዙሪያ ያተኮሩ የቴሌቪዥን ዘጋቢ ፊልሞች ተከታታይ መርሃ ግብሮች ላይ በመሳተፍም በዩናይትድ ስቴትስ ልዩ ዝናን አትርፏል። ማርከስ በሚሰራቸው ምግቦች የተለያዩ ሀገራት ባህሎችን በማዋሃድ ይታወቃል። በአሁን ሰዓትም በዋናነት ድርቅን የሚቋቋሙ በአፍሪካ ተዘውትረው የሚበሉ እንደ ፎኒዮ፣ ዘንጋዳና ጤፍን ለዓለም ለማስተዋወቅ ትኩረት አድርጓል።
ሞቃታማ በሆነ ዓለም ውስጥ እንደምንኖር በሳይንስ ታውቋል። ስለዚህ የአየር ንብረት ለውጥ እውነታ ነው። የሆነ ያለው ነገር እውነት ነው ወይስ አይደለም ብለን የምንወያይበት ጊዜ አይደለም እና በእንዲህ ባለ ሞቃታማ የአየር ጠባይና የአየር ንብረት ለውጥ አፍሪካ ለዓለም የመፍትሄ አካል ነች። በበዛ ውሃ ውስጥ ማደግ የሚችሉ ዘላቂ የሆኑ የሚደንቁ የእህል ዝርያዎች አሉን። በከባድ ድርቅ ውስጥ መቀጠል የሚችሉም አሉን። በእኛ አገር ጤፍና ዘንጋዳ እንዲሁም ደግሞ በአፍሪካ ፎኒዮና የመሳሰሉት አሉ ማለቴ ነው። ስለዚህ እኔ በምጽፈው ነገር ዓለምን በዚህ ጉዳይ ላይ ግንዛቤ ማስጨበጥ ፈልጋለሁ። ማለት የምፈልገው አፍሪካን ሁሌ እርዳታ ፈላጊ አድርጋችሁ ብቻ አትመልከቱ። ዘመናዊ መፍትሄ በማፍለቅ ውስጥ እኛም ደግሞ ተሳታፊ መሆን እንችላለን ማለት ነው።
የሃቨን ማር ሬስቶራንት ዋና የምግብ ቤት ኃላፊ የሆነችው ፈሪያል አብዱላሂ ከሼፍ ማርከስ ሳሙኤልሰን ጋር በመሆን ለደንበኞች ለየት ያለ ተሞክሮ ለመፍጠር እንደሚሰሩ ትገልጻለች።
So Haven Mar is a seafood restaurant but told through a global lens.
Haven Mar የተለያዩ የአሳ ምግቦች ዓለም አቀፍ ደረጃቸውን ጠብቀው የሚቀርቡበት ሬስቶራንት ነው። እኔና ሼፍ ማርክስ ሁለታችንም ኢትዮጵያዊ ስለሆንን ብዙውን ባህላችንን በመናቀርባቸው ምግቦች ውስጥ ለማካተት እንሞክራለን። ለምሳሌ በምግብ ዝርዝሩ ላይ የመጀመሪያው የተጻፈው ምግብ እንጀራ ድርቆሽ ነው። ከዛ በተጨማሪም የምናዘጋጀው ብስኩት እንኳን የሚሰራው ከጤፍ ነው። ስለዚህ ታሪካችን ዓለም አቀፍ በሆነ መልኩ ለማጋራትና የተለየ እይታ ለመፍጠር እንሞክራለን።
ሼፍ ማርከስ በአሁኑ ሰዓት ማርከስ አዲስና ማርከስ ሞንትሪያልን ጨምሮ ወደ 10 የሚደርሱ ምግብ ቤቶች ባለቤት ነው። ይሁን እንጂ በትውልድ ሀገሩ ላይ የከፈተው ማርከስ አዲስ ለሱም ሆነ ለባለቤቱ ዓለም አቀፍ ሞዴል ማያ ኃይሌ ልዩ ስኬት መሆኑን ይናገራል።
For both Maya and myself, Marcus Addis is something we care so dearly about and gratitude towards. For me,
Marcus Addis restaurant እኔና ባለቤቴ ማያ በጣም የምንጨነቅለት እንዲሁም ሁለታችንም ኢትዮጵያ ውስጥ በመወለዳችን የምናመሰግንበት ስራ ነው። እና አሁን በመስራቅ አፍሪካ ሬጂሙ ህንጻ ውስጥ እንገኛለን። የዚህ አስደናቂ ፕሮጀክት አካል መሆን በራሱ ትልቅ ነገር ነው። በዚያ ላይ ጥሩ ገበያም አለን። ዋናው ነገር ግን ለኛ ብቻ ሳይሆን ከምግብ አሰራር ክህሎት ጋር የተገናኘ ወጣቶች ሙያውን በትክክል መማር ይችላሉ።
ሬድ ሮስተርስ የተሰኘው በኒውዮርክ የሚገኘው የማርከስ ሳሙኤልሰን ምግብ ቤት በኮቪድ-19 ወቅት ለብዙዎች ማዕድ አቅርቧል። ማርከስና ባለቤቱ ማያ ኃይሌም በዩናይትድ ስቴትስ እንዲሁም በኢትዮጵያ የተለያዩ ግብረሰናይ ስራዎች ላይ ይሳተፋሉ። ከብዙ በጥቂቱ ማያ እንዲህ ትገልጻለች።
ዜጎች በጣም ከልባችን የምንሰራ ከልባችን የምንወደው እንትን ነው። እሱም የነበረው እዛ ጅጅጋ አካባቢ ነበረ፣ ወደ ሶማሌ እና ጅጅጋ ቦርደር ላይ ነበረ እና እዛ ነበር የምንሰራው። የውሃና የትምህርት ቤት እና የፋርም ከፋርሚዎቹ ጋር መስራት እና አፍተር ስኩል ፕሮግራም ለእናቶች ላይክ ሲንጀር መማር ማብሰል ብዙ ነገሮች የእጅ ስራዎች ምናምን እንትኑ ይሉ ነበር። አሁን ከኮቪድ በኋላ በጣም እንትን ነው እዛ አካባቢ የነበረው እንትን ሞር ዲፊካልት አደረገው እና አሁን የምንሰራው ሞር ላይክ አዲስ አበባ ውስጥ ወይም ደግሞ በቃ አዲስ አበባ ባህር ዳር አካባቢ ያሉት ከእናቶች እነዚህ ንብ ከሚያረቡ የንብ ስራ የሚሰሩ እነዚህ የሃኒ ቢ ፋርሚንግ እንደዛ ነገር ነው። ከነሱ ጋራ የተወሰነ ነገር እንሰራለን።
የሁለት ልጆች አባት የሆነው የ53 ዓመቱ ማርከስ ሳሙኤልሰን ሬስቶራንቶች በተለያዩ ዓለም አቀፍ እውቅናን ባተረፉ ዝነኞች ይዘወተራሉ። ማርከስ በጥቂት ወራት ውስጥም 11ኛ ሬስቶራንቱን ማርከስ ዲሲን ለመክፈት እየሰራ መሆኑን ለአሜሪካ ድምጽ ገልጿል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከኒውዮርክ።
ትውልደ ኢትዮጵያዊ የደራሲና ሼፍ ማርከስ ሳሙኤልሰን ዓለም አቀፍ ሬስቶራንቶችን ነበር ኤደን ገረመው በቀደመው ዘገባ ያስቃኘችን። የአሜሪካ ድምፅ በአማርኛው አገልግሎት በየቀኑ ከሰኞ እስከ እሁድ በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል ኤንኤንኤስኤስ 12 ላይ ይደመጣል። እንድትከታተሉን እንጋብዛለን። ቀደም ሲል ወደ እናንተ የደረሰውን በምስል የታገዘ ዘገባችንን ጨምሮ ሌሎች ዘገቦቻችን ለመከታተል ስትፈልጉ ደግሞ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክ አት ቪኦኤ አማሪክ ላይ፣ በትዊተር ሃሽታግ ቪኦኤ አማሪክ ላይ ታገኟችኋላችሁ። እንዲሁም ኢንስታግራም እና ቪዲዮ ዩቲዩብ ላይም እነዚህን ዘገቦቻችን ማግኘት የምችሉ መሆኑን ከወዲሁ ለመጠቆም እወዳለሁኝ። ቀጥሎ ደግሞ ወደ እናንተ የምናደርሰው ወጣቶችና የበጎ ፈቃድ አገልግሎትን የተመለከተውን ዘገባችን ነው። ሮትራክት እድሜያቸው ከ18 እስከ 30 የሆኑ ወጣቶች ተሰባስበው በጎ ፈቃደኝነት ማህበረሰቡን የሚያገለግሉበት ከተለያዩ የሙያ ባለቤቶች ጋር ሀሳብ የሚለዋወጡበትና የአመራርና የመልካም እሳቤ ክህሎታቸውን የሚያዳብሩበት ክለብ ነው። በዓለም ዙሪያ በጎ ፈቃደኞችን በማሰባሰብ ሰብአዊ አገልግሎቶችን ለመስጠት በሚንቀሳቀሰው ሮተሪ ክበብ ስር የወጣቶች ክንፍ የሆነው ሮትራክት ክለብ በርካታ ወጣቶችን በበጎ ፈቃደኝነት በማሳተፍ ለማህበረሰባቸው አገልግሎት እንዲሰጡ ያበረታታል። ስመኝሽ የቆየ የሮትራክት አባል የሆኑ ወጣቶችን አነጋግራ ክለቡ በኢትዮጵያ የበጎ ፈቃደኝነት ባህል እንዲዳብር እያደረገ ያለውን አስተዋጽኦ እንደሚከተሉት ታስቃኘናለች።
ሮትራክት ዓለም አቀፋዊ የሰብአዊ አገልግሎት ሰጪ በጎ አድራጎት ተቋም በሆነው የሮታሪ ክለብ ስር የሚደራጁ ወጣቶች ስብስብ ነው። ሮትራክት የሚለው ቃል ሮታሪ ኢን አክሽን ወይም ሮታሪ በተግባር የሚለውን ሀረግ የሚገልጽ ሲሆን እድሜያቸው ከ18 እስከ 30 የሚሆኑ ወጣቶች በበጎ ፈቃደኝነት ማህበረሰባቸውን በማገልገል ንቁ ተሳትፎ እንዲኖራቸው ለማድረግ ታልሞ የተቋቋመ ነው። አቤኔዘር አሰፋ አዲስ አበባ ውስጥ ከሚንቀሳቀሱት የሮትራክት ክለቦች አንዱ የሆነው ደቦ ሮትራክት ክለብ አባል ሲሆን በአካባቢያቸው ለውጥ ማምጣት የሚፈልጉ ወጣቶች በበጎ ፈቃድ የሚሰባሰቡበት ቦታ መሆኑን ይገልጻል።
ሮትራክት ማለት ጠቅላላ አድርጌ ወጣቶችን ጊዜ፣ ገንዘብ፣ ጉልበት በመጠቀም ለበጎ አላማ እና ኮሚኒቲያቸውን ሰርቭ መልሰው ሰርቭ እንዲያደርጉ የሚያመቻች ኮሚኒቲ ነው ማለት ነው። ስለዚህ አሁን ያለውን ወጣቶች ትኩስ ጉልበታቸውን ኮሚኒቲያቸው ማገልግሉበት በሚችልበት ኤጅ ላይ ያላቸውን ስኪልም ሊሆን ይችላል ሁሉንም ነገር ለኮሚኒቲያቸው እንዴት ሰርቭ ማድረግ እንደሚችሉ ያለ የበጎ አድራጎት ድርጅት ነው ማለት ነው።
የ26 ዓመቱ ወጣት አቤኔዘር በበጎ ፈቃደኝነት አገልግሎት መሳተፍ የጀመረው ገና የሁለተኛ ደረጃ ተማሪ እያለ ለተቸገሩ የማህበረሰብ አባላት የምግብና የቁሳቁስ ድጋፎችን በማሰባሰብ ነው። 12ኛን አጠናቆ ወደ ዩኒቨርሲቲ ሲገባም በአዲስ አበባ ዩኒቨርሲቲ ስር በሚገኘው በጎ አድራጎት ክለብ ስር ለተቸገሩ ተማሪዎች ድጋፍ በማሰባሰብ በርካታ ስራዎችን ሰርቷል። አቤኔዘር ከሳይንስና ቴክኖሎጂ ዩኒቨርሲቲ ተመርቆ ሲወጣ በበጎ አድራጎት ተግባራት መሳተፉን እንዲቀጥል ያገዘው የሮትራክት ክለብ ነው።
ሌላኛው ደግሞ ራንደም አክት ኦፍ ካይንድነስ የምንለዋለን። እሱ ደግሞ ኤኒ ሶሻል ሚዲያ ላይ ፖዘቲቪቲ ማጋባት፣ ስለ ፒስ ማውራት፣ እንደዚህ አይነት ነገሮች ቀላል ነገሮችን ሼር በማድረግ ለአንድ ሰው ታክሲ መክፈል ሊሆን ይችላል፣ ምግብ መጋበዝ ሊሆን ይችላል። ኤኒ እንደዚህ አይነት ፖስቶችን በማጋራት ፖዚቲቪቲ ኮሚኒቲ ላይ እንዲንጸባረቅ የምናደርግበት እሱ ኤኒ ታይም በሶሻል ሚዲያችን ላይ ሼር የምናደርገው ነው። ቀጥሎ ደግሞ ሪሃብ ቪዚት እና በክሪስማስ ላይ ደግሞ ይሄ ፔዲያትሪክ ዋርድ ከእነሱ ጋር የምናሳልፍበት ጊዜ አለ፣ ጥቁር አንበሳ ካንሰሩ ማንጋ ማለት ነው። ስለዚህ ሪሃብ ቪዚቴሽን ላይ የሚኖርን ያለን ነገር ከነሱ ምን ምን እንደሚፈልጉ አሁን ሶፍት ሊሆን ይችላል፣ ሳሙናዎች ምናምን እንደዚህ ቀላል አላቂ እቃዎች የምንላቸውን መጀመሪያ ሰብስበን ከኮሚኒቲው ከሰበሰብን በኋላ መልሰን ሪሃብ ቪዚት አድርገን ከነሱ ጋር የምናሳልፍበት ፕሮጀክቶች አሉ።
በአዲስ አበባ ውስጥ ከሚንቀሳቀሱ በደርዘን የሚቆጠሩ የሮትራክት ክለቦች ውስጥ አንዱ የሆነው ደቦ ላለፉት 8 ዓመታት የማህበረሰቡን ኑሮ መቀየር የቻሉ በርካታ ፕሮጀክቶችን እንዳከናወነ የወቅቱ የክለቡ ፕሬዝዳንት ትውልድ ዘውዱ ትናገራለች።
የሮትራክት ክለብ ኦፍ ደቦ ሲግኒቸር ወይም ደግሞ ዋናው የምንታወቅበት አክቲቭሊ የምንሰራበት በየአመቱ ፕሮጀክታችን ሃሽታግ ደቦ ይባላል። ልክ ወደ ክፍለ ከተማ ወይም ቀበሌ በመሄድ የድሃ ድሃ የሚባል ሊስት አለ። በዛ መሰረት ሊስት እናገኝና የኒድስ አሴስመንት ይሰራል። ሶ ማምን ያስፈልገዋል፣ እሱን አሴስ በማድረግ አንድ ፋሚሊ ሰሌክት ይደረጋል ማለት ነው። ሶ ቤቱን ማደስ ሬኖቬሽን ስራዎች ተሰርተው ያውቃሉ። ቤቶችን ከታደሱ በኋላ በቤተሰብ ውስጥ ያሉትን ወላጆችም ሆነ ልጆች መጀመሪያ የስራ የመስራት አቅም አላቸው ወይ ነው ቼክ የምናደርገው። ሶ ስራ መስራት አቅም ካላቸው እነኚህ ስሞል ቢዝነስ የምንላቸውን ነገር እንዲጀምሩ ሰፖርት ማድረግ ነው።
የአዲስ አበባ ዩኒቨርሲቲ ኮምፒውተር ኢንጂነሪንግ የትምህርት ክፍል ምሩቅ የሆነችው የ27 ዓመቷ ትውልድ የሮትራክት ክለብ ከመቀላቀሏ በፊት የነበራት የበጎ ፈቃደኝነት ልምድ እምብዛም ነበር። በሮትራክት ስር ከተቀላቀለች በኋላ ግን ህይወቷን የቀየረ ልምድ እንዳገኘች ትናገራለች።
በጣም በጣም ደስ የሚለኝ ነገር ውስጥ አንዱ ሮትራክት ነው። ማይ ላይፍ አሁን ሁላችን የምንለው ሁሌም ዌር ፕራውድ ሮትራክተርስ ነው እና እንኮራበታለን ራሱ። ሰዎችን በደንብ ትገናኝበታለሽ። ከዛም እንዳልኩሽ ደግሞ ልክ ፕሮጀክቶች ከተሰሩ በኋላ እዛ ጋ ሰዎቹን የሰውን እሺ፣ አሁን እንደውም ሌላ ሜንሽን ላደርግልሽ የምፈልገው ሌላ ፕሮጀክት የሰራሁት ከሮትራክት ክለብ ኦፍ አቡጊዳ የሚባለው እና የትምህርት ቤት የስኩል ሰፕላይ ዶኔሽኖችን መስጠት ነበረ ለልጆቹ። እነኚህ ደብተር፣ እርሳስ፣ ላጲስ ትናንሽ ነገሮች ማለት ለእኛ አሁን ብዙ አይታወቀንም፣ ግን ለልጆቹ ልክ ስንሰጣቸው የነበረው ደስታ ከምልሽ በላይ ማለት አይ ቲንክ እንደውም ሞር ያቆየኝ እሱ ነው ብዬ አምናለሁ። አሁንም ራሱ ይሄ ፕሮጀክት ላይ ነበረ የልጆቹ ደስታ ያስደስታል። እና እውነትም በትንሽ ነገር ትልቅ ኢምፓክት መፍጠር እንችላለን። ለዛም ነው በጣም ወደው ሮትራክተር መሆኔ።
የሮትራክት ክለብ አባል የሆኑ ወጣቶች ትምህርት፣ የእናትና ልጅ ጤናና የአካባቢ ጥበቃን ጨምሮ 7 ፕሮጀክቶች ላይ በዋናነት ይሰራሉ። በበጎ ፈቃደኝነት የሚሰሯቸው ስራዎች ታዲያ ሰዎችን የመርዳት ልምድ እንዲያጎለብቱ ከማስቻሉም በላይ ወጣቶቹ የተለያዩ ክህሎቶችን እንደሚያዳብሩም አቤኔዘር ይገልጻል።
ያላተረፍኩትን ጠይቄ በጣም ደስ የሚል ሳቲስፋክሽን አለው። በቃ በቃላት ማገልጭው በቃ መስጠት ደስ ይላል። ብቻ ኤኒ ነገር ምን አይነት ደስታ ልበልሽ፣ በቃ በምንም እንትን ልታኪማቸውን ደስታ አንዳንዴ የምንላቸዋለሁ ጓደኞቼ፣ ስንሰጥ ለራሴ እንደሰጠው ነው የሚቆጥረው። ለራሴ ደስታውን ለማግኘት እንደሚሆን ያክል ነው የሚሰማኝ። እና በዚህ ውስጥ በመሳተፍ እድለኛም ነኝ እና ሌሎቹም ደግሞ አውቀው እንደዚህ አይነት ነገር ቢሳተፉ ምን አይነት ጥቅም ያገኛሉ የሚለውን ቢያዩ ደስ ይለኛል።
የበጎ ፈቃደኝነት አገልግሎት ሀገራዊ አንድነትን፣ እድገትንና የመረዳዳት ባህልን እንደሚያጠናክር የሚናገሩት ወጣቶች የማህበረሰቡንም ሕይወት መለወጥ ያስችላል ይላሉ።
ማህበረሰቡ ላይ ተጨባጭ ትልቅ ለውጥ የሚያመጣ ይመስለኛል። አሁን እንደኛ ያሉ ክለቦች ብዙ በስራቸው ብዙ ሜምበሮች እያፈሩ ስለሆነ የሚሄዱት በአመትም ደግሞ እየተተካካ ስለሚሄድ ይሄ ትልቅ ኮሚኒቲ አስብ፣ የሁሉ ወጣት ኃይል አንድ ላይ ተባብሮ ደግሞ እንደዚህ አይነት ስራዎችን ሲሰራ ብዙ ትልቅ አይነት ኢምፓክት ነው የሚኖረው፣ በሀገርም ደረጃ በከተማም ደረጃ በአዲስ አበባ ብቻ ሳይሆን በአጠቃላይ።
ትውልድና ቤነዘር አሁን ለተሰማሩበት ሙያ መሰረት የሆናቸው በበጎ ፈቃድ ያከናወኗቸው ተግባራት መሆኑን ነው የሚገልጹት።
ለብዙ ሰው ራሱ አሁን በተለይ ከማገኛቸው ተማሪዎች ጋር በቃ ጆይን አድርጉ የምልበትን ምክንያት እሱ ነው። እኔ አሁን እንዳልኩሽ ዩኒቨርሲቲ ተማሪ እያለሁኝ በቃ ምንም ኤክስፖዠሩን ማግኘት ፈልጌ ነው ሞር ቮለንተሪንግ የመጣሁትኝ እና በዛም ምክንያት አሁን የምሰራበት እንዳልኩሽ ኢቨንት እና ማርኬቲንግ ነው። ሶ ኢቨንት ማዘጋጀት የጀመርኩት እዚሁ ሮትራክት ላይ ያለኝ ነው፣ ወይም ደግሞ ቮለንተር ስራዎችን ስሰራ ነው። ሶ የተለያዩ ነገሮችን ስናደርግ ከቲም ጋር ከሌሎች ሰዎች ጋር እንዴት መስራት ይቻላል የሚለውን ትለምጃለሽ፣ ኮሚኒኬሽን ታዳብሪያለሽ፣ እንዲሁም ደግሞ አንድን ፕሮጀክትም ሆነ ኢቨንት እንዴት ካሪ አውት ማድረግ ይቻላል የሚለውን ነገር በጣም ተምሬበታለሁ።
ይሄ ሶፍት ስኪል የሚሉት ነገሮችን በጣም ያገኘሁት ከሮትራክት ነው። እንዴት ነው ኮሚኒኬት አድርገን የቲም ወርክ ኔጎሽዬሽን ስራዎች እንዴት ነው ማሳመን የምለውን፣ ከሰው ጋር እንዴት ነው መስራት ተግባብተሽ መስራት የምችይው፣ ብዙ አይነት የሰው ባህሪ ያጋጥምሻል እና በነፃ ደግሞ ካገለገልሽ ተከፍሎት ቢሆን ኖሮ እንዴት ያገለግል። አሁን ያገኘሁት ራሱ ስራዬን ስለ ሮትራክት የምታውቅ ነች ማናጀራችን፣ እና ከእሷ ጋር ራሱ ይሄኛው ባክግራውንዱ መኖሩ ለእኔ ጠቅሞኛል አሁን ላለሁበት ስራ ማለት ነው።
ወጣቶች ያላቸውን ጊዜና ትኩስ ጉልበት በአግባቡ ቢጠቀሙበት ለራሳቸውም ሆነ ለማህበረሰባቸው የመትረፍ አቅም አላቸው የሚሉት ወጣቶች ባገኙት አጋጣሚና ጊዜ የበጎ ፈቃድ ስራዎች ላይ ቢሳተፉ ለራሳቸውም ሆነ ለማህበረሰቡ ጠቃሚ ነገር እንደሚያተርፉ ይመክራሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ።
የምሽቱ የመጨረሻ ዘገባችን የአሜሪካን ምርጫ ይመለከታል። የቀድሞ ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ እና ብዙዎች ደጋፊዎቻቸው ካለ ማስረጃ እንደ አውሮፓውያን አቆጣጠር የ2020 ምርጫ ተጭበርብሯል በማለት ሲከሱ ቆይተዋል። በዘንድሮ ምርጫ ተመሳሳይ አድራጎት ሊፈጸም ይችላል በማለትም በማስጠንቀቅ ላይ ናቸው። በዚህ ጉዳይ ላይ የአሜሪካ ድምጽ ያዘጋጀውን ዘገባ ቆንጅታዬ እንደሚከተለው ታቀርባለች።
እንደ አውሮፓውያን አቆጣጠር በ2020 ፕሬዚደንታዊ ምርጫ ቀን ሚሽጋን ዲትሮይት ከተማ ላይ የነበረው ትዕይንት ነው የሚታየው። የዶናልድ ትራምፕ ደጋፊዎች ምርጫው ተጭበርብሯል በሚለው የእሳቸው መሰረተ ቢስ ውንጀላ ተበረታተው የምርጫ ባለስልጣናቱ የድምፅ ቆጠራውን እንዲያስቆሙ ግፊት ሲያደርጉ ነው። በመጪው ምርጫ ሚሽጋን ያሉ በርካታ የትራምፕ ደጋፊዎች የማጭበርበር ተግባር ይፈጸማል የሚል ስጋት እንዳላቸው እየተናገሩ ነው።
አሁን ያለው መንግስት በሚያደርገው በሁሉም ነገር ላይ ጥያቄ መነሳት አለበት። ማለቴ ከዚያ የተለየ ነገር ብነግር ደስ ይለኝ ነበር። ነገር ግን ዛሬ አሜሪካ ያለው ነገር እንደዚህ አይደለም። ማንንም አናምንም።
One case is enough to question the whole system.
አንድ እንኳን ከተገኘ በቂ ነው። አንድ ቦታ ከተገኘ ሁሉም ላይ ጥያቄ ለማንሳት በቂ ነው።
የ2020 ምርጫ ተጭበርብሯል የሚሉትን ክሶች በተደጋጋሚ የዩናይትድ ስቴትስ ፍርድ ቤቶች ውድቅ አድርገዋቸዋል። ነገር ግን በምርጫው ተአማኒነት ዙሪያ የሚሰራጩት ሐሰተኛ መረጃዎች በሪፐብሊካኖች ዘንድ ተቀባይነት እያገኙ ነው የሄዱት። የህዝብ አስተያየት ግምገማዎች በመንግስት ከተረጋገጡት የምርጫ ውጤቶች ይበልጥ የሚያምኑት ትራምፕ የሚነግሯቸውን ሊሆን እንደሚችል ይጠቁማሉ። ታዲያ በተቀራራቢ የምርጫ ድጋፍ ብርቱ ፉክክር በሚካሄድባቸው ግዛቶች ያሉ ባለስልጣናት የምርጫው ሂደት ከማጭበርበር አድራጎት እንደሚጠበቅ መራጩ ህዝብ እንዲተማመን ጥረት በማድረግ ስራ ተጠምደዋል። የሚነዙት አሳሳች መረጃዎች አደገኛ ሊሆኑ እንደሚችሉ ጆናታን ብሬተር የሚሽጋን የምርጫ ቢሮ ባለስልጣን ያስረዳሉ።
ሰዎች የምርጫ ባለስልጣናት እንዲያስፈራሩ፣ ከዚያም የባሰ ነገር እንዲያደርጉ ሊያነሳሳም ይችላል። አካላዊ ጥቃት ባይፈጸም እንኳን ለዘለቄታው የምርጫ ስርዓቱ ላይ ያለውን እምነት ይሸረሽራል። ይህ ደግሞ ለሪፐብሊካችን መጥፎ ነው፣ ለዲሞክራሲያችንም ጥሩ አይደለም።
በበርካታ ግዛቶች መራጮች በምርጫው ደህንነት እንዲተማመኑ ማረጋገጫ ለመስጠት የሚደረጉትን ጥረቶች ሪፐብሊካኖችም እያገዙ ናቸው። ጀስቲን ሮበርት ሚሽገን ኦታዋ ወረዳ ሪፐብሊካን የምርጫ ባለስልጣን ናቸው። ትልቅ ጥረት የሚጠይቅ ስራ መሆኑን ይናገራሉ።
በሁሉም ደረጃ ያሉ የፖለቲካ መሪዎቻችንም ተጨባጩን እውነታና አሃዛዊ መረጃዎችን ፈልፍለው ማግኘት አለባቸው። ያ ካልሆነ በሂደቱ ላይ ያለን እምነት ችግር ይፈጥራል።
ሚሽጋን ውስጥ የትራምፕ ታማኝ ደጋፊዎች የግዛቲቱ ዋና የምርጫ ጉዳይ ባለስልጣን የሆኑትን ዲሞክራቷን ጆስሊን ቤንሰንን መራጮች ካሉበት ቦታ በሚሰጧቸው ድምጾች አያያዝ ሂደት መመሪያዎችና በመራጭ መዝገብ አያያዝ ጉዳይ በፍርድ ቤት ካሁኑ ክስ ከፍተውባቸዋል።
የተከበራችሁ አድማጮቻችንና ተመልካቾቻችን የአሜሪካ ድምፅ የአርብ ምሽት ዝግጅታችን ይመስል ነበር። አስማማየ ነው እያስተናገድኳችሁ ምሽቱን ከእናንተ ጋር አመሸው። አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ።